ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 10 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠውን መግለጫ እናሰማለን። ከዚያም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓልስታን ዴሞክራሲያ ቀደም ካሉ እትሞች አንዱን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የትግራይ ፕሬዚደንት ደብረጽዮን ገብረ ሚካኤል ሰኞ በሰጠው መግለጫ የፌዴራሉ መንግስት በሙስናና የሰብአዊ መብቶች ጥሰት ስም የጀመረው እንቅስቃሴ አቅጣጫውን ስቶ የትግራይ ህዝብን ለማንበርከክ የሚደረግ ጥረት ስለሆነ አንቀበለውም ብሏል። ከዚህም በተጨማሪ ግለሰቡ ዘመቻው የውጭ ጣልቃ ገብነት እንዳለበት ገልጾ በህግ የበላይነት ላይ ሁሉም መጠየቅ ያለበት ሆኖ ሳለ እየተወሰደ ያለው እርምጃ ኢህአዴግ ከገመገመው ውጪ ነው ብሏል። ባለፉት ጥቂት ቀናት የአሜሪካና የሻቢያ አገልጋይ ነው የሚባለው ደብረጽዮን ግንፈዳኛውንና ሌሎችንም አሳልፎ በመስጠቱ ከወያኔ ባለስልጣኖች ከፍተኛ ቁጣ እየተወረወረበት መሆኑ የሚታወቅ ሲሆን ግለሰቡንም ከቦታው ለማንሳት ከፍተኛ ጥረት እየተደረገ መሆኑንም ብዙዎች ይገልጻሉ። ጌታቸው አሰፋንና ሌሎችን ለማሰር የተላከው የእስር ማዘዣ እስካሁን ተግባራዊ ያልተደረገው በወያኔ ባለስልጣኖች መካከል በተፈጠረው አለመግባባት ነው ተብሏል። በድሬዳዋ ከተማ በቀበሌ 09 ባለፈው ቅዳሜና እሁድ በተፈጠረ ግጭት ቢያንስ አንድ ሰው ህይወት ያለፈ ሲሆን ሌሎች ጉዳት የደረሰባቸው መሆኑን ቤትና ንብረቶችም የተቃጠሉ መሆናቸው ታውቋል። ግጭቱ እንዳይስፋፋና ሁኔታውን በቁጥጥር ስር ለማድረግ የድሬዳዋ ፖሊስና የመከላከያ አባላት በመተባበር እየሰሩ መሆናቸውን ተናግረዋል። በደቡብ አካባቢ በጉራጌ ዞን በመስቃንና በማረቆ ወረዳዎች መካከል ካለፈው ረቡዕ ጀምሮ በተቀሰቀሰ ግጭት የሞቱት ሰዎች ቁጥር ከ24 መብለጡ የተነገረ ሲሆን 167 የአካል ጉዳተኞች መሆናቸውም ታውቋል። ቤትና ንብረት የወደመባቸው በርካታ ዜጎችም በቡታጅራ ስታዲየም ውስጥ መጠለላቸውን ከቦታው የሚደርሱ ዘገባዎች ይገልጻሉ። በአዲስ አበባ ከተማ ለረጅም ጊዜ ታጥረው የነበሩ ባዶ ቦታዎች ወደ አስተዳደሩ ይዞታ እንዲዛወሩ መወሰኑ ቀደም ብሎ የተዘገበ መሆኑ የሚታወቅ ሲሆን ንብረታቸውን ባላነሱ ግለሰቦች እርምጃ እየተወሰደ መሆኑም ተገልጿል። የአስተዳደሩ ሰራተኞች ከጸጥታ አስከባሪ ኃይሎች ጋር በመሆን በቦታዎች ላይ የነበሩ የቆርቆሮ አጥሮችንና ሌሎች ንብረቶችን ማንሳት የጀመሩ መሆናቸውም ታውቋል። ይህ በእንዲህ እንዳለ በርካታ ቦታዎችን ለ27 ዓመታት አጥሮ አስቀምጦ የነበረው ያላምዲው ሚድሮክ ኩባንያ የከለላቸው ቦታዎች መወሰዳቸውን በመቃወም ለፌደራል ባለስልጣኖች አቤት ያለ መሆኑም ተሰምቷል። ሰሞኑን በአፍሪካ ህብረት ስብሰባ ላይ የተገኘው የግብጽ ጠቅላይ ሚኒስትር በአባይ ግድብ ላይ በኢትዮጵያና በግብጽ መካከል እየተካሄደ ያለው ውይይት በሚቀጥሉት 2 ሳምንታት ሊጀመር እንደሚችል ገልጿል። ጠቅላይ ሚኒስትሩ ከአዲሱ ሹም ጋር ባደረገው የጎንዮሽ ውይይት በአባይ ግድብ ምክንያት ግብጽ እንድትጎዳ አልፈልግም ብሎ የገለጸለት መሆኑን የተናገረ ቢሆንም የጽሑፍ ማስተማመኛ እንደሚጠይቅ ገልጿል። የግብጽ መንግስት የኢትዮጵያን ጊዜያዊ ሁኔታ በመጠቀም በኢትዮጵያ ላይ ተገቢ የሆነ ግፊት አላደረገም የሚል ወቀሳ ከአንዳንድ ክፍሎች እየተሰነዘረበት መሆኑን ዘ ሚድል ኢስት ሞኒተር የተባለው ጋዜጣም ዘግቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ 46ኛ ዓመት የምስረታ በዓል ቅዳሜ ህዳር 8 ቀን በዋሽንግተን ዲሲ በደመቀ ሁኔታ ተከብሯል። በዚህ በዓል ላይ በርካታ የኢሃፓ አባላትና ደጋፊዎች እንዲሁም አገር ወዳዶች የተገኙ ሲሆን የተለያዩ ዝግጅቶችም ተከናውነዋል። የፓርቲው አመራር አባል ጓድ ወንድሙ ነጋ ስለ ኢትዮጵያ ጊዜያዊ ሁኔታና ድርጅታችን ስለሚገኝበት ሁኔታ አጠር ያለ መግለጫ የሰጡ ሲሆን በተለያዩ ወቅቶች ኢሃፓና የወጣት ሊጉ አባላት በመሆን ህይወታቸውን ለትግሉ ለሰጡ ብርቅዬ ዜጎች ለአገርም ሆነ ለህዝብ የከፈሉትን የህይወት ዋጋ የማይረሱ መሆናቸውን በመግለጽ ለቤተሰቦቻቸው የምስክር ሰነዶች ተሰጥተዋል። አውቁና ነባሩ የ85 አመቱ የኢሃፓ አባል ጓዳማረ መኮንንም በትግሉ ውስጥ ላበረከቱት ከፍተኛ አስተዋጽኦ የውቅናና የአክብሮት የምስክር ሰነድ ተሰጥቷቸዋል። አውቁና ነባሩ የ85 አመቱ የኢሃፓ አባል ጓዳማረ መኮንንም ለትግሉ ላበረከቱት ከፍተኛ አስተዋጽኦ የውቅናና የአክብሮት የምስክር ሰነድ ተሰጥቷቸዋል። በቅርብ የሚያውቋቸውም የአመራር አባላት ስለ አስተዋጽኦአቸው የምስክር ቃላቸውን ሰጥተውላቸዋል። ዜናው በዚሁ ያበቃል።
የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ። ማህበራት ይፈቱ፣ የችግሮች ሁሉ ዋናው ምንጭ የጎሳ ፖለቲካ ነው። ህዳር 10 ቀን 2011 ዓ.ም በአገራችን በኢትዮጵያ ተስኖላሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውስ ምክንያቱ የወያኔ መንግስት ስልጣን ላይ ከወጣ ጀምሮ እያራመደ ያለው የጎሳ ፖለቲካ ነው። ይኸው የጎሳ ፖለቲካ የትምህርቱን ዘርፍ በከፍተኛ ሁኔታ የጎዳው ብቻ ሳይሆን ምስቅልቅሉ እንዲወጣ በማድረግ የትምህርቱ ጥራት ከጊዜ ወደ ጊዜ ቁልቁል እንዲወርድ አድርጓል። በአሁኑ ሰዓት ከምንጊዜውም በባሰ በሚሊዮን የሚቆጠሩ ዜጎቻችን ለዘመናት ከኖሩበት ስፍራ እንዲፈናቀሉ ተደርገዋል፣ ተገለዋል፣ ንብረታቸውም ተዘርፏል። የዚህ ሁሉ መዘዝ የወያኔ የጎሳ ፖለቲካ አደረጃጀት ነው። በህዝብ ላይ የሚደርሰው መፈናቀልና በትምህርቱ ሂደት ላይ እያደረሰ ያለው ጉዳት የመግለጫ እስከወጣ ድረስ እንደቀጠለ ነው። ከዚህ አንጻር ህዳር 1985 ዓ.ም እንደ ኢትዮጵያ አቆጣጠር የወያኔ አገዛዝ ጎሳን መሰረት ያደረገ የማህበራት አደረጃጀት ተግባራዊ ለማድረግ አቅዶ መምህራንን በጎሳ በመከፋፈል የዚህ የዚያ ጎሳ መምህራን ማህበር በማለትና የዚህ ቋንቋ ተናጋሪ ባለመሆናቸው አካባቢውን እንዲለቁና እንዲወጡ አድርጓል። መምህራን በመረጡበት አካባቢ የመኖርና የመስራት የዜግነት መብታቸው እንዲገፈፍ ተደርጓል። ብዙ የተማረ የሰው ኃይልና ጉልበት እንዲሁም ገንዘብ ያላግባብ እንዲባክን ሆኗል። በዚህ ወቅት ነበር የካቲት 1985 ዓመተ ምህረት እንደ ኢትዮጵያ አቆጣጠር 14ኛው የኢመማ ጉባኤ ተካሂዶ የማህበሩ ቋሚ አመራር የተሰየመው። አዲሱ የማህበሩ አመራርና የጉባኤው ተሳታፊዎች የወያኔ አገዛዝ በወቅቱ የሽግግር መንግስት ተብሎ የሚጠራው በኢመማ ላይ የሚያደርገውን ጣልቃ ገብነት በመቃወም መምህራንን በጎሳ ማደራጀቱ እንዲገታ፣ የመምህራን የዜግነት መብታቸው እንዲከበር፣ ከስራቸው የማባረርና የማፈናቀሉ ድርጊት እንዲቆም በሰላማዊ ሰልፍ ጠየቁ። ወያኔ በመምህራን በኩል ለቀረቡት አግባብነት ለነበራቸው ጥያቄዎች መልስ ከመስጠት ይልቅ ማህበሩን ለማፍረስ ቆርጦ ተነሳ። ይህች ባቄላ ታደረች አትቆረጠምም፣ የደርግን ሰራዊት ከመበተን በፊት መበተን ያለበት ኢመማ ነው በማለት ወያኔ መጋቢት ወር 1985 ዓመተ ምህረት በየክልሉ ካሰፈራቸው የኮር አባላት መካከል መምህራን እንደሆኑ በማስመሰል በአዲስ አበባ በያሬድ ሙዚቃ ትምህርት ቤት ውስጥ በመሰባሰብ የሻቢያው ወኪል በሆነው በዮሐንስ አጎት የሚመራ ተለጣፊ ማህበር አቋቋመ። የተለጣፊ ማህበር በኢመማ ስም በመንቀሳቀስ መምህራን በየጊዜው የሚያነሱትን የመብት ጥያቄዎች ተሰሚነት እንዳያገኙ ለማድረግ ከስርዓቱ ጋር አብሮ ሰርቷል። የመምህራንን የስራ ማቆም አድማዎችን ተቃውሟል። መምህራን ከስራቸው ሲባረሩ አይቶ እንዳላየ ሆኗል። ከስርዓቱ ጎን በመቆም መምህራንን ሲያጠቃ ቆይቷል። በዚህም የተነሳ መምህራን በተለያዩ ጊዜና በተለያዩ ስብሰባዎች ተለጣፊው ማህበር እንደማይወክላቸው ገልጸዋል፣ አጋልጠዋል። ተለጣፊው ማህበር እንዲፈርስም ታግለዋል፣ በመታገል ላይም ናቸው። የወያኔ የጎሳ ፖለቲካ አደረጃጀት በዚህ ሳያበቃ በከፍተኛ የትምህርት ተቋማት በተለያዩ ዩኒቨርሲቲዎችና ኮሌጆች የሚማሩ ተማሪዎችን በየጎሳቸው እንዲደራጁ አድርጓል። በዚህም የተነሳ የተማሪዎች አንድነት እንዳይኖር ያስተሳሰራቸው ኢትዮጵያዊ ክር እንዲላላ፣ ኢትዮጵያዊነት እንዲደበዝዝና የተማሪዎች የጋራ መሰብሰቢያ ማዕከሎች እንዳይኖሩ በማድረግ ጎሰኝነትና ጥላቻ እንዲስፋፋና እንዲጠናከር ሳያሰልስ በእጅጉ ሰርቷል። በአሁኑ ሰዓት የጎሳ ፖለቲካ ባመጣው ጣጣና መዘዝ የተነሳ ለህልውናችን አስጊ ሁኔታ በመፈጠሩ በክልላችን ባሉ ዩኒቨርሲቲዎች እንድንመደብ ይደረግ የሚል አሳፋሪ ጥያቄ ከአንዳንድ ክልል ዩኒቨርሲቲ ተማሪዎች እየተደመጠ ነው። በሌላ በኩል በ1984 ዓ.ም ምረት በመላ ሀገሪቱ የሚገኙ መምህራን ያነሷቸውን ዋናውና የኢኮኖሚና የመብት ጥያቄዎች በወቅቱ የኢትዮጵያ መምህራን ማህበር ጊዜያዊ አስተባባሪ ኮሚቴ በ20 ጥያቄዎች አካቶ ነሐሴ ወር 1984 ዓ.ም ምረት በወያኔ ለተቋቋመው የሽግግር መንግስት ማቅረቡ ይታወቃል። ከጥያቄዎቹ በሁለተኛ ተራ ቁጥር ላይ የተጻፈውን እንጠቅሳለን። ህብረተሰብና መንግስት ለትምህርት ግምት ተገቢውን ቦታ እንዴት ከፍተኛ ትኩረት ተደርጎበት የሀገራችን የትምህርት ፖሊሲ አነዳደፍ በጥናትና በምርምር ላይ የተመሰረተ በአዘገጃጀቱም ከአንድ ወገን ወይም ቡድን የፖለቲካ ተጽዕኖ የጸዳና ከሁሉም በላይ የህዝቡን ፍላጎት የሚያሟላው በቀጥታ ብቃት ባላቸውና የሙያው ባለቤት በሆኑ መምህራን፣ ወላጆችና ተማሪዎች ባሳተፈ መልክ እንዲሆን የሚል ነው። ነገር ግን ይህን የመምህራንን ጥያቄ የወያኔ አገዛዝ ጆሮ ዳባ ልበስ በማለት ባለድርሻ አካላትን በማግለል ለብሔር ብሔረሰቦች ተደራሽ የሆነ የሊቃውንት ማፍሪያ ነው በሚል በዓለም አቀፍ የገንዘብ አበዳሪ ድርጅትና በዓለም ባንክ ስፖንሰርነት ጎሳን መሰረት ያደረገ አዲስ የትምህርት ስልጠና በሚል በ1986 ዓመተ ምህረት እንደ ኢትዮጵያ አቆጣጠር የትምህርት ፖሊሲውን ተግባራዊ ያደረገ። ይኸው የትምህርት ፖሊሲ ውሎ ሳያድር ትውልድ ገዳይ እንደሆነ፣ ውጤቱም የትምህርትን ጥራት ቀድሞ ከነበረው በባሰ ሁኔታ አዘቅት ውስጥ ከተተው። የኋላ ኋላ የሥራቱ መሪዎች ሳይቀሩ ትውልድ ገዳይነቱን ለማመን ተገደዋል። አሁንም በተመሳሳይ መንገድ የትምህርትና የስልጠና ችግሮቻችንን የመፍትሄ አቅጣጫዎችን የያዘ 84 ገጾች ያሉት የፍኖተ ካርታ በትምህርት ሚኒስቴር የትምህርት ስትራቴጂ ማዕከል መሰናዳቱን የትምህርት ሚኒስቴር ገልጿል። ይኸው በትምህርት ሚኒስቴር ይፋ የሆነው የትምህርት ፍኖተ ካርታ በ1986 ዓ.ም ተግባራዊ ከሆነው ትውልድ ገዳይ የትምህርት ፖሊሲ የተለየ አይደለም። በአዘገጃጀቱም ሆነ በአሰራሩ ያው እንደቀድሞ ሆኖ ቀጣዩን ትውልድ የሚገድል ነው። ታዲያ ምን መደረግ አለበት? በቅድሚያ መምህራን ማህበራቸውን ኢነማ ከእስር እንዲፈታ መጠየቅ ይጠበቅብናል። አሁን ያለው ተለጣፊ ማህበር የሥርዓቱ አገልጋይ ስለሆነ ባስቸኳይ ተወግዶ በምትኩ በመምህራን ለመምህራን የሆነውን ማህበራችንን ኢነማን ከመንግስትም ሆነ ከማንኛውም የፖለቲካ ድርጅት ጣልቃ ገብነት ነጻ በሆነ መንገድ ከታች ወደ ላይ ማለትም ከትምህርት ቤት መሰረታዊ ማህበር እስከ ሀገር አቀፍ መምህራን ማህበር ድረስ በዲሞክራሲያዊ መንገድ ማዋቀር፣ በተመሳሳይ ሁኔታ ሌሎች የሲቪል ማህበራት የሰራተኞች ማህበርን ጨምሮ ከእስር እንዲፈቱና በአባላት ነጻ ፍላጎት እንዲቋቋም ለማድረግ ትብብር ማድረግ፣ በመቀጠልም እየተዘጋጀ ያለው የትምህርት የፍኖተ ካርታ ባለድርሻ አካላትን ያላካተተና አዘገጃጀቱም ያው እንደቀድሞ ስለሆነ አገር በቀልና ህዝባዊ እንዲሆን የትምህርት ፖሊሲው በባለድርሻ አካላት አማካኝነት እንዲዘጋጅ ለተግባራዊነቱ መምህራን፣ ወላጆች፣ ተማሪዎች እንዲሁም ከትምህርቱ ተጠቃሚ የሆነው ህዝብ እንዲታገሉ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ጥሪ ያቀርባል። ይህ በዚህ እንዳለ በስደት የኢትዮጵያ መምህራን ማህበር አስተባባሪ ኮሚቴ በአርባ ምንጭ ከተማ ውስጥ በሚገኙ 10 ትምህርት ቤቶች የሚያስተምሩ 860 መምህራን ለአባይ ግድብ ያወጡት 30 ሚሊዮን ብር እንዲመለስላቸው ጠይቀው ባለማግኘታቸው ከጥቅምት 20 ቀን ጀምሮ የሥራ ማቆም አድማ ማድረጋቸውን ይደግፋል። ገንዘቡም ለመምህራኑ እንዲመለስ ይጠይቃል፣ ከጎናቸውም ይቆማል። በአጠቃላይ በሀገራችን ለሚታዩ ውስብስብ ችግሮች በዋነኛነት መንስኤው የጎሳ ፖለቲካ ስለሆነ ይኸው የዘርና የጎሳ ፖለቲካ እንዲወገድ፣ ሥርዓት አልበኝነት እንዲጠፋ፣ የሕግ የበላይነት እንዲሰፍን፣ የኢትዮጵያ ሕዝብ በአጠቃላይና መምህራን በተለይ የጀመሩትን ሕዝባዊ እንቅስቃሴ እንዲቀጥሉ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ ይጠይቃል። ማህበራት ከእስር ይፈቱ። ለትምህርት ጥራት አገር በቀል ሕዝባዊ የትምህርት ፖሊሲ፣ የሕግ የበላይነት ይስፈን። Yeah.
አርማጣቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልስ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ እይ መጠቀም የምትችሉ መሆኑን እንገልጻለን።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ አርባአንድ ቁጥር 7 ሚያዝያ 2008 ዓመተ ምህረት ህዝባዊ አመጹ ተጠናክሮ ግቡን እንዲመታ ድክመቶቻችንን እናርም። ባለፉት ጥቂት ወራት በሀገራችን በተከታታይ የተካሄዱት ህዝባዊ እንቅስቃሴዎች በአይነታቸው በስፋታቸው በክብደታቸውና በሌሎች መለኪያዎች ለየት ያሉ እንደነበር መገንዘብ ይቻላል። ከደቡብ እስከ ሰሜን፣ ከምስራቅ እስከ ምዕራብ የሀገራችንን ክፍል አዳርሰዋል። በጎንደር፣ በጎጃም፣ በወለጋ፣ በሸዋ፣ በከፋ፣ በኢሉባቦር፣ በሐረር፣ በአርሲ፣ በባሌ፣ በሲዳሞ፣ በጋሞ ጎፋ፣ በወሎ ህዝባዊ እንቅስቃሴዎች ተደርገዋል። የተለያዩ ብሔረሰብ አባላትም የተለያዩ ጥያቄዎችን በማንሳት በወያኔ አምባገነን አገዛዝ ላይ አመጽ አካሂደዋል። በወልቃይት የሚኖሩት የአማራ ብሔረሰብ አባላት የማንነት ጥያቄ አንስተዋል። በኢትዮጵያ ግዛት ቆሶ ወያኔ ለሱዳን መሬት መስጠቱን በመቃወም የትጥቅ አመጽ አካሂደዋል። ቅማንትና አማራ መለያየት አለባቸው ማለት በዚህ መካከል ከተፈጠረ ለመፍጠር በወያኔ የተጎነጎነው ሲራም በትግል እንዲከሽፍ ተደርጓል። የኦሮሞ ብሔረሰብም የወያኔ ባለስልጣናት በአዲስ አበባ ክልል መስፋፋት ሳቢያ ከአርሶ አደሩ ላይ መሬት ለመንጠቅ ያደረጉትን ሙከራ ለማክሸፍ ከፍተኛና ተከታታይ የሆኑ የአመጽ እንቅስቃሴዎችን አድርጓል። የተለያዩ ቦታዎች ወጣትና ሽማግሌ ሴፈንድ ሳይሉ መብታቸውን ለማስከበር ከፍተኛ ትግል አካሂደው በርካታ መስዋዕትነትን ከፍለዋል። የጋምቤላ ህዝብ መሬቱን በወያኔ ለባዕዳን መቸብቸቡን በመቃወም ሲያካሄዳቸው የነበሩት የተቃውሞ እንቅስቃሴዎች ባለፉት ወራት ተጠናክረው ቀጥለዋል። በደቡብ ጋሞ ጎፋ የኮንሶ ህዝብ ለማንነት ያደረገው እንቅስቃሴም ይህው ዋጋን አስከፍሏል። በነዚህ ወራት የታየው የህዝብ እንቢተኛነትና መስመተለያዩ የሙያ ዘርፎች በተሰማሩ ለፍቶ አዳሪዎች ተማሪዎችና በተለያዩ እምነት ተከታዮች የተካሄዱትንም የተለያዩ እንቅስቃሴዎች አካቷል። ዘርና ሃይማኖት እንዲሁም ክልል ሳይለያቸው በተለያዩ ቦታዎች የሚገኙ የታክሲና የባጃጅ ሹፌሮችና ባለንብረቶች የወያኔን አፋኝ መመሪያ በመቃወም የስራ ማቆም አድማ አድርገዋል። መምህራን ለደሞዝ ጭማሪ ስራ አቁመዋል። ዩኒቨርሲቲና የሌሎች ትምህርት ተቋማት ተማሪዎች በተለያየ ወቅት የተለያዩ ጥያቄዎችን በማንሳት የአመፅ እንቅስቃሴዎችን አድርገዋል። ነጋዴዎች የሚደርስባቸውን መረን የለቀቀ ገፈፋና ድሎን በመቃወም የስራ ማቆም አድማ አድርገዋል። የተለያዩ እምነት ተከታዮችም ከወያኔ አፋኝ አገዛዝ ጋር እያካሄዱ ያለው ትግል ምንም እንኳ ካለፉት ጊዜያት ደከም ያለ ቢሆንም ሳይገታ መቀጠሉ ተስተውሏል። የሙስሊሙ ማህበረሰብ አባላት ለሃይማኖት ነፃነትና እኩልነት የሚያካሄዱት ትግል በተለያዩ መንገዶች ሲገፉበት፣ የኦርቶዶክስ ቤተክርስቲያን ምዕመናንም ቤተክርስቲያኗን ከወያኔ አገዛዝ ቁጥጥር ስር ለማስወጣት የሚያካሄዱት ትግልም እንዲሁ በተለያየ መልክ ቀጥሏል። የህዝባዊ እንቅስቃሴዎቹ መነሻ ምክንያቶች የተለያዩ ቢሆኑም መሰረታዊ ምክንያታቸው ግን አንድ ነው። የወያኔ አምባገነንና ጨቋኝ አገዛዝ የሚያካሄደው በደልና ግፍ ከአፍ እስከ ገደፍ ሞልቶ መፍሰሱ ነው። እንቅስቃሴው አይነትና ካካተታቸው የህብረተሰብ ክፍሎች ስፋት አንጻር ሲታይ በሀገራችን የፖለቲካ ስርዓት ላይ ጉልህ ለውጥ እንዲመጣ ከፍተኛ አስተዋጽኦ ካደረገው የካቲት 66ቱ አብዮታዊ እንቅስቃሴ ጋር ተመሳሳይነት ቢኖረውም በጥልቀትና በግለቱ እንዲሁም ተከታታይነትን አግኝቶ በፖለቲካ ስርዓቱ ላይ ተጨባጭ ለውጥን ከማስገኘት አንጻር ልዩነት ያለ መሆኑ በግልጽ የሚታይ ነው። በየአካባቢው የተከሰቱት አመጾች እንደ የካቲቱ አብዮት የገዥውን ክፍል ጎራ አሸብረዋል። ለአንዳንድ ህዝባዊ ጥያቄዎች መልስ እንዲሰጥ አድርገዋል። እንደ የካቲቱ አብዮት ወቅት የገዥው ክፍል አባላት ለህዝቡ ጥያቄዎች ተንበርከዋል። አልገዛም ባይነት በሰፊው ታይቷል። መንገዶች ተዘግተዋል። የገዥው ክፍል በባለቤትነት የሚቆጣጠራቸው ንብረቶችም የወደሙበትን አይተናል። በየአካባቢው የወያኔ መዋቅሮች ተሰባብረዋል። አስተዳዳሪዎች ከየአካባቢው ተባረው በህዝባዊ አስተዳደሮች ተተክተዋል። በአንዳንድ አካባቢዎች የወያኔ አገልጋይ የሆኑ ወታደሮችና የአካባቢው ኃላፊዎች ሰልፋቸውን ከህዝብ ጋር አድርገዋል። ይህ የታፈነ የህዝብ ብሶትና ንዴት ገንፍሎ የወጣበት ህዝባዊ እንቅስቃሴ የዜጎችን መስዋዕትነትንም ጠይቋል። ኦሮሞዎች በብዛት በሚኖሩባቸው አካባቢዎች ቢያንስ ከ200 በላይ የሆኑ ዜጎች ህይወታቸውን አጥተዋል። ከዚያ በላይ የሚሆኑ አካለ ስንኩላን ሆነዋል። በአስር ሺዎች የሚቆጠሩ ዜጎች ታፍነው ታስረዋል። በጎንደርም ወሰናችን ለሱዳን መሰጠቱን በመንካውም በተንቀሳቀሱት ዜጎቻችን ላይ ወያኔ በወሰደው የጥቃት እርምጃ በርካታ ዜጎች ህይወታቸውን አጥተዋል፣ ተይዘው ታስረዋል። ከወልቃይት የማንነት ጥያቄ የጠየቁ ዜጎች ታፍነው ቀርተዋል። የቅማንቱን ማህበረሰብ ከአማራው ለመለየት ወያኔ ያደረገው የተንኮል ስራ በታጋይ ዜጎች ብርታት ሊከሽ ቢችልም ጉዳት ሳያስከትል አላለፈም። ባለፉት ወራት የተከሰቱት እንቅስቃሴዎች በደልና ጭቆና የወለዳቸው ህዝባዊ እንቅስቃሴዎች ነበሩ። ይሁን እንጂ እንደ የካቲቱ ህዝባዊ እንቅስቃሴ እንደ ቋየ እሳት ተቀጣጥለው ግለቱን ማያያዝ አልቻሉም። በእንቅስቃሴው ከፍተኛ ሽብርና ብርት ይዟቸው የነበሩትና እስካሁን ያላገገሙት የወያኔ መሪዎች እሳቱ ተቀጣጥሎ እንዳያጠፋቸው ከወሰዱት የጭፍጨፋ እርምጃ ጎን ለጎን የተለያዩ የማጭበርበር እንቅስቃሴዎችን አድርገዋል። ህዝብን ጥያቄ መልሰናል ለማለት በኦሮሞ አካባቢ ለነበረው የአመፅ እንቅስቃሴ መነሻ የሆነውን የአዲስ አበባን ማስተር ፕላን ሽረናል ብለው በግድያው ላይ በሰፊው የተሰማሩት የወያኔው አልአሊ ኃይል አባላት ለፍርድ ሳይቀርቡ በደፈናው ለግድያው ይቅርታ ይደረግልን በሚል በይፋ በዜና ማሰራጫዎች ይቅርታ ጠይቀዋል። የራሳቸውን አባላት ለመቅጣት ሞክረናል ለማለትም ተገደዋል። ሱዳን የተሰጠውን መሬት በሚመለከት ከሱዳን ጋር ስለ ወሰን ጉዳይ ድርድር የሚባል ነገር አልነበረም ብለው በአደባባይ ሸምጠዋል። የወልቃይት ህዝብን የማንነት ጥያቄ ውሃ በመቀደስ ለማቀዝቀዝ ሞክረዋል። የታክሲ ነጂዎች፣ የአስተማሪዎችና የነጋዴዎችን ጥያቄዎች በደሆሳስ ለማቀዝቀዝ ጥረዋል። ይህም በመሆኑ በአንድ በኩል የአስከፊ ቡድን አጣሊ ኃይሎች በወሰዱት የኃይልና የጨካኔ እርምጃ፣ በሌላ በኩል ባለስልጣኖቹ ባካሄዱት የማጭበርበር የማስታለልና የክፍፍል ሴራዎችና ተግባሮች እንቅስቃሴውን ከውስጥ ሰብስበው በመያዛቸው ትግሉ ተያያዥነትና ተከታታይነት አግኝቶ ተጠናክሮ ሊቀጥል አልቻለም። ህዝባዊ አመፁ የቀሰቀሰ ቢመስልም ተዳፈነ እንጂ አልጠፋም። ለጊዜው አሸለበ እንጂ አልሞተም። ነገ ተነገ ወዲያ በአዳዲስ ጥያቄዎች በስፋትና በጥልቀት እንደገና ተቀጣጥሎ እንደሚጀምር ጥርጥር የሚነሳበት አይደለም። የካቲት 66ቱ ህዝባዊ አመፅ በስልጣን ላይ ያለውን አገዛዝ ለማስወገድ እንዲችልና ከጥራቱ መወገድ በኋላ ሊመጣ የሚችለውን አስከፊ ሁኔታ ለመከላከል ግን የእንቅስቃሴውን ድክመትና ጉድለት ገምግሞ ተገቢውን እርማት መስጠትና መፍትሄውንም መጠቆም ያስፈልጋል። በዚህ የዴሞክራሲያ እስትም ለመጠቆም የምንሞክረው በእኛ በኩል የሚታየንን ግምገማና ለወደፊቱ ሊበጅ የሚችለውን የመፍትሄ ሀሳብ ነው። በየቦታው ተከስተው የነበሩት ህዝባዊ አመፆች እያንዳንዳቸው ልዩ የሆነ ጠባይ የነበራቸው ከመሆኑ የተነሳ ሁሉንም መዘርዘር ባይቻልም የአብዛኞቹን ጉድለቶችና ጥቅመቶች በአጠቃላይ መልኩ ማስቀመጥ ይቻላል። እንቅስቃሴው የዓላማ ጥራት መደብዘዝ ለድክመቱ እንደ ምክንያት ከሚጠቀሱት መካከል አንደኛው ነው። በየቦታው የነበሩት አመቶች መነሻ ምክንያታቸው የተለያየ ቢሆንም ዋነኛና መሰረታዊ የሆነው ምክንያት የወያኔ አገዛዝ በደልና ስቃይ መሆኑ እየታወቀ እንቅስቃሴዎቹ የወያኔ አገዛዝን በማስወገድ ላይ የተቃኙ አልነበሩም። አገዛዙ በሁኔታው በመደናገጥ ህዝቡ ላነሳቸው አንዳንድ ጥያቄዎች ተገዶ መልስ ሲሰጥ እንቅስቃሴዎቹ ቀዝቅዘዋል። በአንዳንድ ቦታዎች አዳዲስ ጥያቄዎችን መሰረት አድርገው የተነሱ አመጾች ቢኖሩም ብዙም ሊገፉ አለመቻላቸው ተስተውሏል። የእንቅስቃሴው ሌላ ጉድለት የተያዘና አገር አቀፍ አለመሆኑ ነው። በአንድ አካባቢ የተነሳው እንቅስቃሴ በሌላ አካባቢ ባለ ህዝብ ተደግፎና ተጠናክሮ አልቀጠለም። በእንቅስቃሴው ወቅት የተንጸባረቁት አቋሞች ሌላውን የህብረተሰብ ክፍል በአመፁ እንዲሳተፍ የሚጋብዙ ሳይሆን እንዲያውም ከመተባበር የሚያርቁ ሆነው ተገኝተዋል። ለምሳሌ በአዲስ አበባ ማስተር ፕላን ስም የመሬት ዝርፊያ ለማካሄድ የታቀደውን ሴራ ሁሉም ኢትዮጵያዊ ሊቃወም፣ ሊታገልለትና ሊሞትለት ይገባ ነበር። ከተማ ማሳደግ በሚል ፈሪስ ድሃውንና ጭቁኑን አርሶ አደር ከመሬቱ ላይ ለማፈናቀልና ለማባረር የተጠነሰሰው ሴራ ሁሉንም ኢትዮጵያዊ የሚቆጠቁጥ፣ ደሙን ሊያፈስለት የሚገባ የትግል ዘርፍ ነበር። ይሁን እንጂ ውዥንብር መሬቶችን የቀላቀሉ መፈክሮችን በመሰማታቸው አልፎም ፍራቻንና ስጋትን የሚያነሱ እንቅስቃሴዎች በመደረጋቸው ሌሎች ወገኖች በትግሉ ቀጥተኛ ተሳታፊ መሆን አልቻሉም። የኦሮሚያ መሬት ለኦሮሞ ብቻ ነው፣ ኦሮሚያ ለኦሮሞ ናት የሚለው የጠባቦች መፈክር የሌሎች ብሔርና ብሔረሰብ አባላትን ከትብብሩ እንዲርቁ አድርጓል። ረጅም ዘመናት ዓላማቸው ያልተሳካላቸው ጠባብና ከፋፋይ ድርጅቶች የህዝቡን እንቅስቃሴ ለመንጠቅ ባደረጉት እንቅስቃሴና ወያኔ የሚያካሄደው ስውር የሆነ የመከፋፈል ሴራ ተጨምሮበት የውዥንብሩ ደረጃ በጣም ጎልቶ ከፍ እንዲል በመደረጉ ሰፊው ህዝብ በወገኑ በኦሮሞ ብሔረሰብ ላይ የደረሰው ጭፍጨፋ ቢቆጠቁጠውምና ተቃውሞውን በየአደባባዩ ቢገልጽም በተግባር ከወገኑ ጎን ቆሞና ተባባሪ ሆኖ ትግሉን መቀጠል አልቻለም። ጥያቄው የሁሉም ዜጋ፣ በደሉም በሁሉም ዜጋ ላይ የደረሰ መሆኑ እየታወቀ ራሳቸው ውስን ዓላማም ሆነ በቅጥረኝነት ተገድተው ሲንቀሳቀሱ የነበሩት ጥቂት ጠባቦች በጋራ ትግሉ ላይ እንቅፋት ፈጥረዋል። ወንደር ክፍለ ሀገር ወያኔ ድንበራችንን ለሱዳን እንዳያስረክብ ግብ ግብ የገጠሙትና በወልቃይት የጎንደር መሬት ወደ ትግራይ በጉልበት መጠቃለሉን የተቃወሙት ቅማንት አማራ የሚለውን የወያኔን የዘር ክፍፍል የተጋፈሩት ወገኖች ከወያኔ ጋር ግብ ግብ ሲገጥሙ በሚፈለገው ደረጃ ሌላው ወገን ከጎናቸው ተሰልፎ አልታገለም። ሌላው ድክመት እንቅስቃሴው ተገቢውን አመራር ለማግኘት አለመቻሉ ነው። አንዳንድ ክፍሎች የህዝባዊ አመፁን ከሚያካሂዱት ጋር የግንኙነት ሰንሰለት የነበራቸው መሆኑ ግልጽ የነበረ ቢሆንም እንቅስቃሴውን በጥንቃቄ ያደራጀ የተደራጀውንም አቀነባብሮ የመራ አካል እንዳልነበር ይታያል። ከሩቁ እናቀነባብራለን የሚሉ ክፍሎችም ራሳቸው የዓላማ ጥራት የጎደላቸው የህዝባቸውን ፍላጎትና ጥቅም የማያውቁ በመሬት ካለው እውነታ ጋር የተራራቁ በመሆናቸው በነበራቸው ውስን ግንኙነት እንኳ የበለጠ ውዥንብር ከመንዛት በስተቀር እንቅስቃሴ ተጠናክሮ እንዲወጣና የመጨረሻውን ግብ እንዲይዝ አላስቻሉትም። ወያኔ በስልጣን ላይ ከተቆናጠጠ ጀምሮ በተለያዩ ወቅቶች በተለያዩ ቦታዎች የተካሄዱ ህዝባዊ አመፆችና እንቅስቃሴዎች ሀገሪቷ ውስብስብ ችግሮች ዘላቂ መፍትሄ በማስገኘት በኩል ድክመት ታይቶባቸዋል። ጥንካሬን የተላበሱ ህዝባዊ አመፆች የወያኔ ዘረኛና አምባገነን አገዛዝን ማስወገድ እንዲችሉና ህልውናዋና አንድነቷ በተጠበቀ ሀገራችን ውስጥ ህዝባችን የተሟላና ያልተሸራረፈ መብቱ የሚጠበቅበት ዲሞክራሲያዊ ስርዓት መመስረት እንዲችሉ መሰረታዊ ድክመቶቻቸውን ማስወገድና ማረም ያስፈልጋል። የመጀመሪያው እርምጃ የአመፁ ባለቤት የሆነው ወገን በአገር ሉዓላዊነትና በህዝብ አንድነት በግላዊ ወይም በቡድናዊ ጥቅም ተያያዥነት እንዲሁም በመደራጀት አስፈላጊነት ላይ ግልጽና ጥርት ያለ አቋምና ግንዛቤ እንዲኖረው ማድረግ ነው። የሀገራችን አንድነትና ሉዓላዊነት ካልተጠበቀ ብዙ የምንመኝለትና የምንጓጓለት ህልም እውን እንደማይሆን ግልጽ ነው። የብሔርና የብሔረሰብ መብትና እኩልነትን ለማስጠበቅ የሚካሄድ እንቅስቃሴ፣ ለሃይማኖት ነፃነት የሚደረገው ትግል ወይም ለተወሰነ የሙያ የቡድን ወዘተ ጥቅም የሚደረግ የስራ ማቆም አድማም ሆነ ተቃውሞ እንቅስቃሴ እይታቸውን ከሀገርና ከህዝብ አንድነት ከነጠሉ የተነሱበትን ግብ ለመምታት የማይችሉ ከመሆናቸውም በላይ ህዝቡን ለማያቋርጥ ብጥብጥና ጦርነት ይዳርጋሉ። ለቡድን ሆነ ለግለሰብ መብቶች የሚደረጉ ትግሎች የሀገርንና የህዝብን አንድነት እስካልተጻረሩ ድረስ ሁሉም በትግሉ ሊሳተፍና ተግባራዊ ሊያደርጋቸው የሚገባ ነው። ኢትዮጵያ ሀገራችን የተለያዩ ቋንቋዎችን የሚናገሩ በርካታ ብሔረሰብና ብሔሮች እንዲሁም የተለያዩ የሃይማኖት እምነት ተከታዮች ረጅም ዘመናት በአንድ ላይ የኖሩባትና የጋራ ታሪክ የመሰረቱባት አገር በመሆኗ አንዱ ሲጠቃ የአንዱ መብት ሲገፈፍ አንዱ ጥቅሙ ሲገደብ ሌላውንም የሚመለከት በመሆኑ እያንዳንዱ ዜጋ ተከላካይ በመሆን መታገል ይገባዋል። ኦሮሞው ሲበደል አማራው፣ ጉራጌው፣ ትግሬው ሊደርስለት እንደሚገባ ሁሉ ሙስሊሙ ሲጎዳ ክርስቲያኑ ከጎኑ ሆኖ ቢዋደቅለት መልካም ይሆናል። የአንዱ መብት መገፈፍ የአንዱ መጨቆን የሌላው ስለሆነ ይሁን እንጂ የመብትም ሆነ የእኩልነት ጥያቄ አግባብነት የሚኖረውና የሚሰምረው የህዝብ አንድነትና የአገሪቱ ሉዓላዊነት ጥያቄ ውስጥ ሳይገቡ ነው። ከዚሁ ተያይዞ መገለጽ ያለበት ማንኛውም የህዝብ ጥያቄና ችግር በየትኛውም የአመፅ መልክ ግቡን ለመምታትም ሆነ መፍትሄ ለማግኘት የሚችለው ኢላማውን በአገዛዙ ላይ ሲያዞር ብቻ መሆኑን ነው። ጭቋኙ አገዛዝ ተወግዶ በምትኩ ህዝብን የመብት ባለቤት የሚያደርግ ስርዓት ሳይመሰረት በመካከል የሚገኝ መፍትሄ የይስሙላ ከመሆን አያልፍም። ለአንዱ መፍትሄ ቢገኝም ከተወሰነ ጊዜ በኋላ በሌላ መተካቱ አይቀርም። ለአንድ ጉዳይ የተሰጠ መልስም ሁሉንም የመብት ጥያቄ የሚመልስ አይሆንም። ስለሆነም ህዝባዊ ያመጹ የወያኔን አገዛዝ በማስወገድ ላይ ብቻ መቃኘት ይኖርበታል። የአገሪቱ መሰረታዊ ችግር ራሱ ወያኔ ነውና ያመሶ ባለቤት የሆነው ዜጋ መገንዘብ የሚኖርበት ሌላው አብይ ጉዳይ መደራጀት ወሳኝ መሆኑን ነው። የተገቢው መንገድ ሳይደረጅ በተናጠል የሚካሄድ እንቅስቃሴ በርካታ ብርቅዬ ዜጎች ሕይወታቸውን ከሰጡ በኋላ በአገዛዙ የጸጥታ ኃይል በቀላሉ ተመትቶ የሚበታተን ይሆናል። በተናጠል የሚካሄድ አመፅ ለጥያቄ በገዢው ክፍል በሚሰጥ መልክ ወዲያውኑ ይፈታል። ያልተደራጀ አመፅ ለረጅም ጊዜ ፈተናዎችንና ውጣ ውረዶችን መክቶና ተወጥቶ ወደ ድል ለመሄድ አይችለውም። ስለሆነም ዜጎች መስዋዕትነት የሚከፍሉበት ትግል ፍሬያማ ሊሆን የሚችለው በአመቻቸው መንገድ ተደራጅተው ሲታገሉ ብቻ መሆኑን ግንዛቤ ሊወስድ ይገባል። ተገቢውን ህዝብ ተገቢውን የዓላማና የትግል ዘይቤ ለማስጨበጥና አደራጅቶ ለማስታገል በቅድሚያ ኃላፊነት የተጫነባቸው በተለያዩ ወቅቶች በተለያዩ መልኮች የተደራጁት የፖለቲካ ድርጅቶች ናቸው። በዚህ በኩል በርካታዎቹ ከፍተኛ ድክመት አሳይተዋል። አንዳንዶቹ የፖለቲካ ድርጅቶች ለትግሉ እንቅፋት የሆኑትን ከማስወገድ ይልቅ ለችግሮቹ መከሰትና ምንጭ ከመሆን ጀምሮ ለመባባሳቸው ጉልህ አስተዋጽኦ ያደረጉ ናቸው ቢባል ስህተት አይሆንም። ከደሙ ንጹህ ነን በሚል ራሳችንን ከድክመቱ ነጻ ሳናወጣ ዛሬ የፖለቲካ ድርጅት ነን በሚሉት ላይ የሚታዩት ጎላ ያሉ ድክመቶች መታረም ያለባቸው ይመስለናል። ስም እየጠቀሱ ስህተት መጠንቆሉ አግባብ መስሎ ባይታየንም በተቀሉ የፖለቲካ ድርጅቶች ያለባቸውን ድክመት ማንሳታችን ችግሩ ተወግዶ ትግሉ ተጠናክሮ እንዲወጣ ካለን ቅን ፍላጎት እንጂ ለመወነጃጀልና ለመካተት እንዲሁም ያልሆነ ንትርክ ለመፍጠር አለመሆኑ እንዲታወቅልን እንፈልጋለን። በሀገራችን የተለያዩ ቋንቋዎችን በሚናገሩ የተለያዩ ባህሎችና እምነቶች ባሏቸው ብሔርና ብሔረሰቦች መካከል የተለያየ የአስተሳሰብ ልዩነቶች ቢከሰቱና እነዚህም ልዩነቶች ለተለያዩ የፖለቲካ ድርጅቶች የተደላደለ ሁኔታ ቢፈጥሩ ብዙ የሚያስገርምም የሚያሳስብም አይደለም። በዲሞክራሲያዊ ስርዓት የተለያዩ የፖለቲካ ድርጅቶች መኖራቸው ጠቃሚ እንጂ ጎጂ ሊሆን አይችልም። ለእድገት አስተዋጽኦ የሚያደርግ ክስተት እንጂ እድገትን የሚጎትት አይደለም። ስለሆነም በአመለካከት፣ የፖለቲካ ፕሮግራም ወዘተ የተለያዩ በርከት ያሉ የፖለቲካ ድርጅቶች መኖራቸውን በደስታ መቀበል የሚገባን ክስተት ነው። ግለሰቦች ተሰባስበው የፖለቲካ ድርጅቶች የሚያቋቁሙት ለህብረተሰቡ ይጠቅማሉ ብለው የሚያምኑባቸውን የሶሻል የፖለቲካና የኢኮኖሚ ፕሮግራም ፖሊሲዎች ተግባራዊ ለማድረግ በህዝብ ምርጫ ስልጣን ለመያዝ ቢሆንም አምባገነን አገዛዝ ሰፍኖ ባለበት ሁኔታ የፖለቲካ ድርጅቶች ቀዳሚ ሚና አምባገነናዊ አገዛዝን ለማስወገድ መታገል ነው። ይህ እውን ሆኖ ሳለ ሁኔታውን በጥልቀት ባለመገንዘብ ወይም ሌላ አጀንዳ ለማራመድ ሲንቀሳቀሱ የሚታዩ የፖለቲካ ድርጅቶች አሉ። በብሔር ብሔረሰብ ስም የተደራጁት ድርጅቶች ብሔር ብሔረሰቦች መብታቸው እንዲከበርና እኩልነታቸው እንዲጠበቅ የሚያካሄዱት ትግል የሚደገፍ ቢሆንም መገንጠልን ዋና አጀንዳ አድርገው በመንቀሳቀሳቸው የወያኔ ቡድን በስልጣኑ ኮርቻ ላይ ተደላድሎ ለረጅም ዘመናት እንዲቀመጥ ምክንያት ሆነው ቆይተዋል። ለአመታት አብሮ በመኖር አገሪቷን የገነቡትና ከውጭ ጠላት በመከላከል ህልውናዋን ጠብቀው የኖሩትን በሺህ ክሮች የተሳሰሩትን ብሔርና ብሔረሰቦች ለመገነጣጠል መሞከር በመሬት ላይ ያለው ተጨባጭ ሁኔታ ባለመፍቀዱ ይኸው በዚህ መልክ ሲንቀሳቀሱ የነበሩ ድርጅቶች ዓላማቸውን እስካሁን ያልተሳካ ከመሆኑ ሌላ ድርጅቶቻቸውም የተዳከሙበት ወይም ቢያንስ የነበራቸው የጥንካሬ ደረጃ የቀነሰበት ሁኔታ ይታያል። በሌላ በኩልም የወያኔን አገዛዝ ለመገርሰስ ሲካሄዱ የነበሩትን ትግሎች ያዳከሙ ከመሆናቸው ሌላ ለገዢው ቡድን የፍራቻ ፕሮፓጋንዳ ጉዝጓዝ ሆነው ቆይተዋል። በዚህ በኩል መፍትሄ ሊገኝ የሚችለው ድርጅቶቹ በአገሪቱ ውስጥ ያለውን ተጨባጭ ሁኔታ ተረድተውና ይዘውት የቆዩትን አቋም ገምግመው ድክመታቸውን ሲያስወግዱና ትክክለኛና ሊሆን የሚችል አቋም ሲይዙ ነው። የኢትዮጵያ አንድነትና ህልውና እስከተጠበቀ ድረስ ማንኛቸውም ልዩነቶች በህዝብ ውሳኔ ሊፈቱ የሚችሉ መሆናቸውን መገንዘብ ይኖርባቸዋል። ዋና ዓላማቸው መገንጠል ከሆኑ ዜራ በሀገሪቱ አንድነት መጠበቅና በሉዓላዊነት መከበር ላይ እምነት አለን የሚሉ ህብረ ብሔርም ሆነ የብሔር ድርጅቶች ላይ የሚታይ ድክመት አለ። ወያኔ ውስጥ ህጋዊ ፈቃድ አግኝተው ተመዝግበው የሚንቀሳቀሱ ድርጅቶች ላለፉት 24 ዓመታት ሲከተሉት የነበረው የትግል ስልት አለመስራቱንና እንቅስቃሴያቸው ህልውናቸውን እየተፈታተነና የወያኔን አገዛዝ እየጠቀመ መሄዱን መረዳት ይኖርባቸዋል። ህጋዊ መድረክን ተጠቅሞ ሰላማዊ ስልትን ማካሄድ ተገቢ ቢሆንም በየአምስት ዓመቱ በወያኔ የምርጫ ቲያትር መሳተፍ ወያኔን በቁንጅና ከማሳመር ውጭ ዋጋ ቢስ በመሆኑ ያለፉት የ25 ዓመታት ተመክሮ ቁልጭ አርጎ አሳይቷል። ስልትና በቆራጥነት ከተካሄደ ሰላማዊ ትግል የሚፈለገውን ውጤት ሊያስገኝ ይችላል። ይሁን እንጂ ሰላማዊ ትግል ከፍተኛ ዋጋ ሊያስከፍል የሚችል ቆራጥነትን፣ ጥንቃቄንም፣ ስልትንና ጽናትን የሚጠይቅ የትግል ስልት ነው። ሰላማዊ ትግልን የሚያካሂዱ ድርጅቶች የተለያዩ የትግልና የአደረጃጀት ስልትን መከተል አለባቸው። በምርጫ መሳተፍ ለሽፋን የሚደረግ ተግባራቸው ቢሆንም ግንባር ቀደም ዓላማ አድርገው መንቀሳቀስ ያለባቸው የወያኔን አምባገነናዊ አገዛዝ ስርዓት እንዲወገድና የህዝብ መብት የሚጠበቅበትና የሚረጋገጥበት ዴሞክራሲያዊ ስርዓት እውን እንዲሆን ነው። ለዚህም ለመስዋዕትነት የተዘጋጁ መሪዎች ያስፈልጓቸዋል። አባሎቻቸውን በይፋ ማስመዝገብ ግድ ቢልም እነዚህ በትግሉ ወቅት በወያኔ ጥቃት ሲደርስባቸው ትግሉን በህቡ ሊያስቀጥሉ የሚችሉ አባላት ማደራጀት ይኖርባቸዋል። ይህ በሌለበት ሊከተል የሚችለው የወያኔ ጥቃት ነው። ሊሆን የሚችለው ለወያኔ ሰርጎ ገቦች ተጋልጦ መዳከምና መፈራረስ ነው። ካለፈው የሀገራችን ተመክሮ የምንገነዘበው ይህንኑ ነው። በወያኔ እገዳ ምክንያት ይፋ እንቅስቃሴዎችን በውጭ ለማድረግ የተገደዱ ድርጅቶች በውጭ ሀገሮች ከሚያካሂዱት የፕሮፓጋንዳ፣ የዲፕሎማሲና መሰል ከሆኑ እንቅስቃሴዎች ባሻገር በሀገር ውስጥ ትግሉን ለማደራጀት፣ ለማስተባበርም ሆነ ለማቀናጀት ከፍተኛ ጥረት ማድረግ ይጠበቅባቸዋል። እነዚህ ድርጅቶች ውጭ ያሉትን ኢትዮጵያውያን በማደራጀት ሆነ በማስተባበር በአገዛዙ ላይ የጋራ የተቃውሞ እንቅስቃሴ በማድረግ የውጭ ሀገር መንግስታትም ሆኑ መንግስታዊ ያልሆኑ የሰብአዊ መብት ድርጅቶች በአምባገነኑ አገዛዝ ላይ ያላቸውን አመለካከት እንዲያስተካክሉ የሚያደርጉት ጥረት ከፍተኛ ግምት ያለውና የሚመሰገን ስራ ቢሆንም የወያኔን አምባገነን አገዛዝ ከማስወገድ አንጻርም ሆነ በኢትዮጵያ ውስጥ ዴሞክራሲያዊ ስርዓትን እውን ከማድረግ አንጻር የሚኖረው ሚና ኢምንት ነው ማለት ይቻላል። ስለዚህም ነው በውጭ የሚገኙ የፖለቲካ ድርጅቶች ከሚያከናውኑት ተግባር ሌላ አገር ውስጥ በህቡ ለሚደረጉ የማደራጀትና የመንቀሳቀስ ተግባሮች ከፍተኛ ትኩረት ሰጥተው ቢሰማሩ ትግሉ ፍሬያማ ሊሆን ይችላል የሚባለው። የወያኔን አምባገነን አገዛዝ ለማስወገድ አመች የሆነውን ማናቸውንም የትግል ስልት መጠቀሙ አግባብነት ያለው ነው። አምባገነን አገዛዝን ለማስወገድ በሚደረገው ህዝባዊ ትግል ስልቱ ሰላማዊ ይሁን ትጥቃዊ የሚወስነው የሚታገለው ህዝብ እንጂ አምባገነኑ አገዛዝ ወይም ባዕዳን ኃይሎች ሊሆኑ አይችሉም። የትግል ስልታችን እንዲሆን መርጠናል የሚሉት የፖለቲካ ኃይሎች ግን ትግሉን ከመጀመራቸው በፊት መጀመሪያ መዘጋጀት እንዲሁም ትግሉ እንቅፋቶችን በመቋቋም ውጤት ሊያመጣ ስለሚችልበት ሁኔታ መገምገም፣ ማሰብና ማቀድ ይኖርባቸዋል። በተደጋጋሚ ውጤት አልባ በመሆን የታወቀውን መንገድ መከተል ወይም ከማይሆን ክፍል ትብብርና እርዳታ መጠበቅና መመኘት ራስንም ሆነ ሌላውን ከማታለል በስተቀር የሚገኝ ትርፍ የለም። በመስክ ላይ ያለው ተግባራዊ የትግል እንቅስቃሴ ከፕሮፓጋንዳውና ከቀስቀሳው በፊት ዜናና መረጃ ሆኖ ቢነገር ትግሉ በዘን ከፍተኛ ድጋፍና ትብብር አግኝቶ የሚጠናከርበት ሁኔታ ከመፍጠሩ በላይ ያልተጨበጠው ምኞት እውን አለመሆኑን አውቆ ተስፋ ሊቆርጥ የሚችለውን ወገን ትግሉን እንዳይሸሽ ለማድረግ ያስችላል። በሀገራችን እስካሁን የተጠናከረ ህብረት ተመስርቶ የወያኔን አገዛዝ ማስወገድ ያልተቻለውም ከላይ በተዘረዘሩት የፖለቲካ ድርጅቶች ውስጣዊ ድክመት ምክንያት መሆኑ መግለጽ ያስፈልጋል። ተደላድሎ በስልጣን ኮርቻ ላይ የተቀመጠን አምባገነን አገዛዝ ከስሩ መንግሎ ለመጣልም ሆነ ከዚያ በኋላ ሰላማዊና የተረጋጋ የፖለቲካ ስርዓት እውን እንዲሆን ለማድረግ የህብረት ትግል አስፈላጊና ወሳኝ ነው። በርካታና የተለያዩ አመለካከቶችና እምነቶች በህብረተሰብ ውስጥ ስትሰደው ባሉበት ሁኔታ ደግሞ የህብረት ትግል አማራጭ የሌለው ነው። በአገሪቱ አንድነትና ሉዓላዊነት ላይ እምነት ከሌላቸው የፖለቲካ ድርጅቶች ጋር ህብረት መመስረት የማይታሰብን በመሆኑ ህብረት መፍጠር ያልተቻለ ሲሆን የአንድነት ኃይሎች የሚባሉት ደግሞ ከላይ በተዘረዘሩት ውስጣዊ ድክመት ህብረት ለመፍጠርም ሆነ የፈጠሯቸውን ህብረቶች አጠናክረው አምባገነን አገዛዝን ማስወገድ አልቻሉም። ወያኔ የስልጣን ዘመን በርካታ ህብረቶች የተፈጠሩ መሆናቸውና ጉልህ የሆኑ አዎንታዊ አስተዋጽኦዎችን ማድረጋቸው አጠያቂ ባይሆንም ከላይ በተዘረዘሩት ድክመቶች የተነሳ ሲመሰረቱ ኢላማ ያደረጉትን ግብ ሳይመቱ ተዳክመው ፈራርሰዋል። ከላይ እንደተጠቀሰው ሁሉ የህብረት ትግሎች ፍሬያማ እንዲሆኑ የወያኔን አምባገነን አገዛዝ በሁለገብ የትግል ስልት ማስወገድ የሚለውን ቁርጥ ያለ ዓላማ ይዘው መነሳት አለባቸው። በመርጫ በልምምድ በልመና በአማራጭ ወዘተ ወያኔን እናሻሽላለን እናዳክማለን የሚለው በዓላማ ውስጥ ከተዛነቀ የህብረት ትግል ይዳከማል። ሁለተኛ የህብረት ትግል ዋና ግብ የወያኔን አምባገነን አገዛዝ ማስወገድ ከሆነ ህብረቱን ሊመሰርቱ የሚችሉ ኃይሎች ይህንኑ ዓላማ ቀዳሚ አድርገው ትግላቸውን በተጨባጭ በአገር ውስጥ ማካሄድ አለባቸው። ህብረት የሚፈጠረው ለፕሮፓጋንዳ ፍጆታ ወይም ደግሞ ህብረት መፈጠሩን ለማስፈሪያ ሳይሆን ተጨባጭ ትግል ለማካሄድ ነው። ተጨባጭ ትግል በሌለበት ህብረት ፈጠርን የሚሉ አካሎች የስም ህብረቶች ከመሆናቸው ሌላ ህልውናቸውን እንደ ድርጅት ለመጠበቅ ሌላ ህብረት ለመስራት ሲሯሯጡ ተመልክተናል። በአገር ውስጥ ህጋዊነትን አግኝተው የሚንቀሳቀሱ የፖለቲካ ድርጅቶች ዓላማቸው የወያኔን አገዛዝ ማስወገድ እስከሆነ ድረስና አደረጃጀታቸውም ለተለያዩ ትግሎች ምቹ አድርገው እስካስተካከሉ ድረስ ህጋዊነትን ተነፍገው በህቡ ትግል ከሚያካሂዱት ጋር ትግላቸውን ሊያቀናጁ የሚችሉበት በርካታ መንገዶች ይኖራሉ። በተለያዩ የትግል ስልቶች ተሰማርተናል በሚሉትና በሰላማዊ መንገድ ብቻ በሚታገሉ መካከልም በተግባር የሚደረግ ትብብርና ህብረት ይኖራል። ህብረት ውጤታማ የሚሆነው በተግባራዊ እንቅስቃሴ ትብብር ሲኖር ብቻ ነው። በ25 ዓመታት በላያችን ተዘብዝፎ ህዝባችንን እያስተቃየ ያለውን ዘረኛና ከፋፋይ ጸረ ህዝብና ጸረ አንድነት የሆነውን አገዛዝ በተባበረ ትግል ገርሰን ለመጣል ድክመቶቻችንን እናርም እንላለን። ድርጅታችን ያፓ የወያኔን አምባገነን ራስ ለአንዴም ለሁልጌም ለማስወገድ ህዝባዊ ትግሉ ተጠናክሮ እንዲፋፋምና ግቡን እንዲመታ የሚያካሂደውን በአገር ውስጥ ተጨባጭ የሚካሄደው ትግል አጠናክሮ የሚቀጥል መሆኑን እየገለጸ በመስክ ላይ በተግባር ለሚደረግ ህብረትና ትብብር ምንጊዜም ዝግጁ መሆኑን አበክሮ ለማሳሰብና ለማሳወቅ ይፈልጋል። ኢትዮጵያ በተባበረ ትግሉ ድሉን ይቀዳጃል። ሰራዊት ትግላችን ይፋፋም።
ግንባርክና ታየው
የሐውልቱ ጋጋታ ለበጎ ምግባሩ በቁም ነገር ጸንቶ ዳግመኛ ቢፈጠር የሚባለው ቀርቶ ለመጥፎው ለክፉ ሐውልት ይቆምለት ያን ነበር ተደንቆ የነበር ሲገዛ ተረብነው ተማታ የሐውልቱ ጋጋታ የገለማ ግብሩ እንዲታወስ ባለም ድንጋይ ሲገተት መታሰቢያው ሲቆም ለእንዲህ አይነት ሰው ሐውልት ያስተከለ የሰው ጉፋን ጃንጂ ሰው ሲማን ማለ ሰረብ ነው ተማታ ለማይገባው ሰው የሐውልት ጋጋታ ድፍን የዓለም ህዝብ ዓላማዊ ብሎ ቅድ ተቀየሰ ሌላ ቃል የለውም በዚች በምድራችን አጋንንት ነገሰ በሞት ቀለሚና ጥሩ ጸጉሬና ሸማምሮ አሳይቶኝ ወት አስሩጦ በሜዳ አስሩጦ በዳገት ሸወደኝ እርግና ጊዜው ሲሞላለት ንስ መቻዋዛ ዘነጋሁት ትቼ አጠፋሁት ነጭን በጥቁር ቀብቼ ይሆንም ጉልበቴን ሸፈነው ከዘራ ደፋሩ ቀበጡ እርግና እንዲኩራራ ቀለሚና ጥሩ ጸጉሬን አሰማምሮ አሳይቶኝ ወት አስውጦ በሜዳ አስውጦ በዳገት ሸወደኝ እርግና ጊዜው ሲሞላለት እኔስ መቻዋዛ አንገቴን ቀልሼ ይርኩኝ በቃሬዛ እኔስ መቻዋዛ ተኮፈስኩበት ይረስኩበት ሲለኝ ሳኩበት በሞት Thank you.